በኢትዮጵያና ኤርትራ መካከለ የተከሰተው ጦርነት ፖለቲካዊ ቀውስን ያስከተለ ማህበራዊ ጠባሳ የፈጠረ የቅርብ ጊዜ ትዝታ ነው። በዘር በሃይማኖት አንድ የነበረ ህዝብ በማይታይ አጥር ተከልሎ በናፍቆት ሰቀቀን 210 ዓመትን ተሸጋግሯል። የሁለቱ ሀገራት ግንኙነት ዳግም ሲታደስ ከብዙሃኑ ፊት ላይ የሚወርደው እንባ፣ የሚሰማው ሲቃ ከቃላት በላይ የሚናገረው ቁም ነገር ነበር። አቶ ደመቀ በለው የተባሉ በደቡብ ወሎ ዞን የከምቦልቻ ከተማ ኗሪ ሰሞኑን ታሪካዊ ስራ ከውነዋል። ለ20 ዓመታት ተከራይተውበት የነበረውን የኤርትራውያን መኖሪያ ቤት ጠብቀው ለህጋዊ ባለንብረቱ በማስረከብ ዳግም የህዝቦች ግንኙነት በፍቅር ታድሷል፣ በታማኝነት ተሟሽቷል። በርክክቡ ላይ የመንግስት አካላት፣ የአካባቢው ነዋሪዎችና የቅርብ ቤተሰቦች ታድመው ነበረ። መስፍን አራጌ ነው ዘገባውን ይላከው።
ወይዘሮ ግዳይ ኃይሌ ከ20 ዓመታት በፊት የትውልድ ሀገራቸውን የስጋ ዘመዶቻቸውን ለመጠየቅ ወደ ኤርትራ ያቀናሉ። ሰላም ይመልሶት ብሎ ለሸኛቸው ጎረቤት ግን ዜናቸው የውሃ ሽታ ሆነ።
እኔ ዝም ብለን ወደ ሀገራችን አይተን መመለስ ነበር። ይሄን እንመለሳለን ስንል እንደገና መንገድ ተዘጋ።
በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የወጣው እንዳይመለስ እንቅፋት ፈጠረ። ጦርነት ታወጀ፣ የብዙሃን ደም ፈሰሰ። ወይዘሮ ግዳይ ባለቤታቸውና ልጆቻቸውም ከ9 ዓመት በላይ የቆዩባትን ኮምቦልቻን እንደናፈቁ ደክመው ያቆሙትን ጎጆአቸውን ጥለው ለመኖር ተገደዱ። ግና አቶ ደመቀ በለው የተባሉ ቅን ኢትዮጵያዊ ደማቅ ታሪክ ጽፈው ለዛሬ ያቆዩ። በ1980 ዓ.ም ከወይዘሮ ግዳይ ባለቤት ከአቶ አስገዶም ገብሩ ተከራይቶ የኖሩበትን መኖሪያ ቤት በታማኝነት ጠብቀው በታማኝነት ለህጋዊ የቤቱ ባለቤት አስረክበዋል።
መጀመሪያ እሳቸው ናቸው ያከራዩን ባልዩ በ1980 ዓ.ም እሳቸው ክራይ ስከፍል ስከፍል እርሱ አስመራ ድርሽ እመጣለሁ ሲል የሀገር ሁሉና ሆኖ መንገድ ተዘጋ። አላስረከቡኝም፣ ምንም አላለኝ። እኔ በህምነት ጠብቅ ቆየ። ኤርትራም ኢትዮጵያም እጅ በለቀ ልበል ተባለ ስሪ በለቀ የተዋለድ ህዝብ እና እምነት ጥሩ ነው ነው
እሳቸው ያደረጉልን ውለታ መጨረሻ የለውም። እኔ ሰው ይመጣል አለ የለም ሲሉት ሞተ አለ ወይ ሲሉት መኖሩን መሞቱም ሲያውቁት ጠብቆ ቆዩ። በጣም የእሳቸው ምስጋና መጨረሻ የለም። እንደኔ ደግሞ እንደዚህ ለክብረት እና ማዕረግ ደግሞ እንደኔ ደግሞ ይፍጠርላቸው።
እምነትም ታማኝነትም ጎድሎ ስጋዊ ተድላ በሚቀነቀንበት፣ ሰዎች ለቁሳዊ ጥቅም በሚሽቀዳደሙበት በዚያ ጊዜ አቶ ደመቀ ብዙ ፈተናዎችን ማለፍ ነበረባቸው።
ኮምቦልቻ የኤርትራ ቤት በዝግ ሲሸጥ እኔን ጠየቁኝ። ሲጠይቁኝ እኔ ተከራይ ነኝ እንጂ ሰብ እንትን አይደለሁም አልኩኝ ለኮሚቴዎች። በኋላ እዲ ያለባቸው አለኝ ተከራይ እንጂ ኦዲተር አይደለሁም አልኩ። ሲኖር ደግሞ የቀበሌ ቤት ነው አሉ። የቀበሌ ቤት ሁለት ህግ አለ እንዲ ያለ ፋይል አለ፣ የፋይል ቁጥር አለ፣ ጊዜ ኃይሌ ነው የሚለው ባለቤት አለው፣ ግብር ይከፈልበታል፣ እዲ ያለባቸውም አልኩኝ። ተዛ ጀምሪ እየጠበቅኩ ስኖር ሰውየው ሙተዋል። እሳቸውን ይማል የወሳቸው ሞት በከተማውም ሆነ በሙሉ ብዙ ይወራ ነው። የኤርትራ ቤት እንዴት ትለቃላችሁ? እኛ ነገ የምንሞት ሰዎች የኤርትራ ቤት የባለቤቱ ነው አልኩኝ። ለባለቤቱ አለማስረከብ ምንም ችግር የለ፣ ቤቱ ይኸው ወረቀቱን ሁላ ቀርጸ በስማቸው ግብር እየተከፈለ ከአሁን ጠብቅ ያለ አሁንም የጤና ቤት ይሆንላቸው አስረክብ ያለሁ።
የአቶ ደመቀን ምግባር ከተራራ በላይ የሚያገዝፈው እሳቸው ሀብት ንብረት የተረፋቸው ጧሪ ደጋፊ የሞላቸው አለመሆናቸው ነው። በጡረታ ከሚያገኙት 500 ብር ውጭ የሚተማመኑበት የገቢ ምንጭ የላቸው።
እኔ ቤት የለኝ አሁን 500 ብር ነው ጡረታ። የቤት ኪራይ አሁን ልከፍለው ነው ልበላው? ይኸው ከተማ አስተዳደሩ እንኳ አያገድፍም። ቤት ይዝጋ ነው ቢያበጁ ይሰራል።
ታማኝነት ለአቶ ደመቀ የመጀመሪያቸው አይደለም። ከ1957 ጀምሮ አሰብ ኖረዋል። እዚያ የጉልበት ስራ በመስራት ራሳቸውን ለመቻል ባደረጉት ጥረት የመንጃ ፈቃድ አውጥተው ትዳር መስርተው ጎጆ ቀልሰው ነበር። አሰብ ከሚገኘው መኖሪያ ቤታቸው የነበራቸውን የቤት ቁሳቁስ በመንግስት የጭነት መኪና ጭነው ይመጣሉ።
ይህ መኪና በ1983 ዓ.ም እየመጥቼ ተረከቡኝ ብላቸው አንረከብም። የዛ ጊዜ ደሴ ይጀሩ ደሴ እምቢ አለ።
83 ላይ የደርግ መንግስት ሲወድቅ ቃቸውን ጭኖ የመጡበትን መኪና የአሰብ መዘጋጃ ቤት መኪና ነበር እና እዚህ መዘጋጃ ቤቱ አስረክበው እሳቸው በደሞዝ እያገለገሉ ነው ያሉት። የሚገርመው ግን በጣም በዚያን ሰዓት የግርግር ወቅት ስለነበረ ብዙ ንብረቶች ተዘርፈዋል፣ የመንግስት ንብረቶች ምናምን ማለት ነው። እና ሰውየው ምንም ይሄ ነገር የሚገርማቸው ሰው አይደሉም፣ ልምዳቸው ነው ማለት ነው።
አሰብ ውስጥ የገነቡት መኖሪያ ቤት በአሁኑ ሰዓት ምን ደረጃ ላይ እንዳለ ግን አያውቁም። የኮምቦልቻ ወጣቶች ማህበር ሰብሳቢው መሐመድ አሊ አቶ ደመቀን ህያው የኢትዮጵያዊነት መገለጫ ይላቸዋል። ለትውልዱም የግብረ ገብነት ማሳያ እንደሆኑ በማከል
ይሄ ትልቅ እሴት ነው። ከዚህም አልፎ ደግሞ ለሁለቱ ሀገሮች ደግሞ ፖለቲካዊ ፋይዳውም እንደዚያው፣ የሚቀጥለው ትውልድ ከቁስ ነገር እምነት ቃል እንደሚበልጥ በጣም የተረዳንበት ስለሆነ በጣም ነው የሚያስደስተው።
ስሜ ፈዋር ደመቀ ይባላል። ያቶ ደመቀ የልጅ ነኝ። ያደከመንባቸው ቦታ ላይ ነው ተወልጄ ያደኩት። አባቴ ያረገው ነገር ለኔ በጣም ትልቅ ደስ የሚል ነገር ነው። ከነት ነው ለሰው ታማኝነት ዋናው ነገር ስለሆነ ካለሰዎች ታማኝ መሆን አስተምሮኛል።
በአቶ ደመቀ ውሳኔ ውስጥ የናንተ ተሳትፎ ነበር ማለት እንችላለን?
ቤታቸውን በሰዓት እንዲረከቡ እኛም ጫናለ። አባቴ መጀመሪያ ይሄን ያስበው ነገር ምንም አይነት ተጽዕኖ እንዳይፈጠርባቸው ቤታቸውን ጠብቆ ይዟል። አሁን ላይ ሲመጡ በአግባቡ ለማስረከብ ይችላል ማለት ነው።
ቤት እስኪያገኙ ድረስ አሁን የት ነው ያሉት?
አሁን ያለው እዛው ቤቱ ላይ ነው። በቃ
ወሎ ኮምቦልቻ አካባቢ ተወልዶ ያደገው ያቶ አስገዶም ገብሩና የወይዘሮ ግዳይ ኃይሌ ሶስተኛ ልጅ በመኖሪያ ቤቱ ርክክብ ተገኝቶ ነበር። አሰብ ውስጥ በመንግስት ሰራተኝነት የሚያገለግለው አቶ ብርሃን ያስገዶም ተወልዶ ካደገበት ፍቅር አግኝቶ ፍቅር ሰጥቶ ከቆየበት አካባቢ በድንገት በተፈጠረ ችግር ሁለት አስርት ዓመታትን መራቁ ስሜት የሚጎዳ ጠባሳ ፈጥሮበታል። ከዓመታት የጥላቻ ቅስቀሳ ደም አፋሳሽ ጦርነት በኋላ የኢትዮጵያና የኤርትራ ህዝቦች ዳግም መገናኘት ጀምረዋል። አቶ ደመቀና የወይዘሮ ግዳይ ቤተሰቦች በፍቅር ዳግም እንደተጣመሩት ሁሉ ፍቅር አጥፍቶ ህብረት የናደው ያ የጥላቻ ግንብ ዳግም እንዳይፈጠር ለውጡን መደገፍ ይገባል። እንደ አቶ ብርሃን ያስገደው
ይህን ለውጥ ህዝቡ ከጁ እንዳያመልጥ ወዳለፈው ነገር እንዳይመለስ በጣም መሰራት አለበት።
ወይዘሮ ግዳይና አቶ ደመቀም ይህን ይላሉ።
አምላክ ሁሉ በእጅ ነው። እና አፍ ሰጥተን እናገራለን መላስ ሰጥተን እንጂ የሱ ስራ ብዙ ነው። ይኸው እንዲህ ያለ ሰላም መጥተው እንዲህ ያለ ፍቅር መጥተው ለዚህም አበቃኝ። በጣም አምላክ ምስጋና ይገባዋል።
በተጽዕኖ ነበር። ይኸው ተጽዕኖ ፈረሰ። የጀርመን ግንብ እንኳ ፈርሶ የለም።
መልካም አባት መልካም አሻራውን ሲያትም፣ መልካም ልጅ ደግሞ አሻራውን የማስቀጠል ግዴታ እንዳለበት ወጣት መሐመድ ያስረዳል። ጧፍ ሆነው ያበሩትን ቀናነት ነፋስ ሆነን ማጥፋት አይገባንም፣ የሚተርፈን ጨለማ ነውና። እናም አቶ ደመቀን ማመስገን ብቻ ሳይሆን መደገፍ የሚያስፈልግበት ወሳኝ ቀን ላይ መሆናቸውን ይገልጻል።
አሁን ከዚህ ከቤት ከወጡ ጥሮታቸው ራሱ 500 ብር ብቻ ነው እና በኪራይ ሊከፍሉት ነው ለቀለብ ሊሆናቸው ነው ምን ሊሆናቸው ነው እና ከተማ አስተዳደሩ ቦታ ምናምን ያመቻችላቸው። እኛ ደግሞ ወጣት ማህበሩ ከማህበረሰቡ ጋር ሆኖ ግን ቤት እንሰራላቸዋለን። ይሄን ሰውዬ ማለት ይሄን ሴት ማድነቅ ብቻ ሳይሆን ወደ ተግባር ደግሞ ይሄን ያስረከቡን ነገር ይዘን እኛ በጎ ነገር መስራት ደግሞ ለራሳችን የሆነ ሴት ጥለን እናልፋለን ብለን እናስባለን።
በኮምቦልቻ ከተማ ቀበሌ 01 ሊቀመንበር የሆኑት አቶ ደሳለኝ እጅጉም በዚህ ሀሳብ ይስማማሉ።
የመጀመሪያው ነገር ቤትና ቦታ ያስፈልጋቸዋል። ይሄን ደግሞ ከተማ አስተዳደሩና ቀበሌ አስተዳደሩ ተነጋግሮ ዝቅተኛውን የከተማውን ስታንዳርድ ሊችል የሚችል ቦታ ማዘጋጀት ይጠበቅበታል። ምክንያቱም ሌሎች አካባቢዎች ያሉ ኤርትራውያን ቤቶች በግለሰቦች ጭምር ማዞር የሚቻልበት እድሉ ነበረ፣ ሁኔታው ነበረ፣ ወቅቱ እንደዛ ይፈቅድ ነበር። መሸጥ መለወጥ የሚቻል ግን ለቃሌ እኖራለሁ ብለው አደራ አልበላም ብለው የቆዩ አባት ናቸው። እሳቸውን መጦር መንከባከብ ደግሞ የመጀመሪያው የከተማ አስተዳደሩና የቀበሌ አስተዳደሩ ስራ ነው።
ለተደረገላቸው መስተንግዶ፣ ለተሰጣቸው ፍቅር ምስጋናውን የገለጹ አቶ ብርሃኔ ይህን ታሪክ አገሩ ላይ መድገም እንደሚፈልግ ገልጿል።
ወይ ንገርለት ጥሩ ያደረገልህን ነገር ወይ ደግሞ አድርግለት ነው። ብንችል ስልጣን ካለን ለማድረግ እንሞክራለን፣ አልቻልንም ደግሞ እንነግራለን። በዛም ጥሩ አይነት እንትን ነው እያየ ነው። በተደፋፍረን የመጣ ነው። በየሄድንበት ይህንን ለውጥ እኔ ራሴ እዛ ውስጥ ለውጥ ውስጥ ሁኜ መንቀሳቀስም አልጥለውም።
መንፈሳዊ ደስታ በስጋዊ ምቾት አይለወጥም የሚሉት አቶ ደመቀ እምነት የሁሉ ነገር መሰረት እንደሆነ ይመክራሉ።
እምነት ይኑር፣ አንጣላ፣ እንፋቀር፣ አንዱን አንዱ ይጠብቀው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።